ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 7 2015 ዓ.ም ዝግጅታችን ጀመረ። በደቡብ ኦሞ ዞን ነዋሪዎች ለረሃብ አደጋ ተጋልጠዋል።
ግጦሽ መሬት የላቸው፣ እርሻ መሬት ሁሉ እንዳለ ቦታ ተይዟል። የሚታረስበት አካባቢ ሙሉ ለሙሉ ውሃ ተይዟል እና ህዝቡ ከባድ ረሃብ ላይ ነው ያለው። ከባድ ረሃብ፣ እንስሳዎች አልቋል፣ ከብት ሞቶ አልቋል። አንድ ከብት የሚባል ነገር የለ። ከባድ ችግር ነው። ድሮ ይሄ ወተት ማሽላ በራሳቸው ይኖራሉ፣ አሁን የለ።
በድርቁ ምክንያት ለተለያዩ ችግሮች መጋለጣቸውን ከነገሩን የክልሉ ነዋሪዎች መካከል አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ይህና ሌሎች የሀገር ውስጥና የውጭ ዘገባዎችን በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። ከአስር ቀናት በኋላ በናይጄሪያ የሚደረገውን ምርጫ እንዲታዘቡ 90 አባላት ያሉትን የታዛቢ ቡድን ወደዛች ሀገር እንደሚልክ የአፍሪካ ህብረት ኮሚሽን ዛሬ ማክሰኞ አስታውቋል። በአፍሪካ በህዝብ ብዛት ቀዳሚ የሆነችው ናይጄሪያ በመጪው የካቲት 18 ቀን ምርጫ ለማድረግ እቅድ ብትይዝም በነዳጅና በገንዘብ እጥረት ምክንያት ቀውስ ውስጥ ገብታለች። የአፍሪካ ህብረቱ የምርጫ ታዛቢ ልዑክ የሚመራው በቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ ሲሆን ኬንያታ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ቆሞ ስምምነት ላይ እንዲደረስ በሽምግልና ከተሳተፉት አንዱ ሲሆኑ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ ያለው ግጭት እንዲቆምም በማሸማገል ላይ ናቸው። ህብረቱ እንዳለው የልዑኩ ዓላማ ትክክለኛና ገለልተኛ የሆነ ግምገማ ለማድረግ፣ መሻሻል ያለባቸው ጉዳዮች ካሉ ሐሳብ ለመሰንዘር፣ እንዲሁም በናይጄሪያ ዲሞክራሲ፣ ሰላም እና መረጋጋት እንዲሁም ልማት እንዲጠናከር ለማገዝ ነው። በምርጫው 100 ሚሊዮን የሚሆኑ ሰዎች ድምፃቸውን እንደሚሰጡ ሲጠበቅ ለሁለት የሥልጣን ዘመን አገሪቱን የመሩትን ሙሐመዱ ቡሃሪን የሚተካ መሪ ይመርጣሉ። ምርጫው የሚካሄደው አገሪቱ በጸጥታ እጦትና በኢኮኖሚ ድቀት ቀውስ በምትተራመስበት ጊዜ መሆኑን የኤኤፍፒ ዘገባ አመልክቷል። በደቡብ አፍሪካ ከባድ ዝናብ ያስከተለው ጎርፍ 12 ሰዎችን ከገደለ በኋላ ፕሬዚደንቱ ብሔራዊ የአደጋ ጊዜ አዋጅ አውጀዋል። ዝናቡ እስከ ሳምንቱ መጨረሻ እንደሚቀጥል የሚጠበቅ ሲሆን በደቡብ አፍሪካ ካሉ 9 አውራጃዎች ውስጥ በአራቱ የሰዎችን ሕይወት መቅጠፉን የአገሪቱ የአደጋ መከላከያ ቢሮ አስታውቋል። ከሞዛምቢክ ጋር አዋሳኝ በሆነው ስፍራ የሚገኘውና የቱሪስት መስህብ የሆነው ክሩገር ብሔራዊ ፓርክ በጎርፉ ከፍተኛ ጉዳት ደርሶበታል ሲሉ የቢሮው ቃል አቀባይ ለኤኤፍፒ ዜና ወኪል ተናግረዋል። እስከ ትናንት ድረስ 7 ሰዎች እንደሞቱ ሲነገር የነበረ ቢሆንም ቃል አቀባዩ የሟቾቹ ቁጥር ወደ 12 መጨመሩን ተናግረዋል። በአገሪቱ አንዳንድ አካባቢዎች በቀን እስከ 20 ሴንቲሜትር ዝናብ እንደጣለ የአየር ንብረት ባለሙያዎች አስታውቀዋል። ጎርፉ ቤቶችንና ተሽከርካሪዎችን ሲወስድ መንገዶችንና ድልድዮችን አፍርሷል። የአገሪቱ ፕሬዚደንት በትናንትናው ዕለት ብሔራዊ የአደጋ ጊዜ አውጀው ጊዜያዊ መጠለያ፣ ምግብና አልባሳት ለተጎጂዎች እንዲደርስ አዘዋል። ከዛው ከደቡብ አፍሪካ ሳንወጣ ሊምፖፖ በተሰኘው የደቡብ አፍሪካ አውራጃ በትናንትና ዕለት አንድ የሰዎች ማጓጓዣ አውቶቡስ ከገንዘብ አመላላሽ ተሽከርካሪ ጋር ተጋጭቶ 20 ሰዎች ወዲያውኑ ሲሞቱ 60 የሚሆኑት ደግሞ ጉዳት ደርሶባቸዋል። ገንዘብ አመላላሹ ተሽከርካሪ መንገዱን ሲስት ከአውቶቡሱ ጋር ፊት ለፊት በመላተሙ አደጋው ሊደርስ መቻሉን የአካባቢው የትራንስፖርት መምሪያ አስታውቋል። ከተጎጂዎቹ መካከል 10 የሚሆኑት ከፍተኛ ጉዳት የደረሰባቸው መሆኑ ወደ ሆስፒታል ተወስደዋል። በአካባቢው ባለ ወንዝ ሰዎች ሰምጠው እንደው ለማጣራት የፖሊስ ባህር ጠላቂዎች ወንዙን በማሰስ ላይ ናቸው። የአደጋው መንስኤ በመጣራት ላይ ሲሆን ሰሞኑን የሚጠለው ከፍተኛ ዝናብ አካባቢውን ያጥለቀለቀ መሆኑን ባለስልጣናት ለኤኤፍፒ የዜና ወኪል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በድርቅ በተጠቃው የኬንያ ሰሜናዊ ክፍል በሽፍቶች የሚካሄደውን ግድያና የከብቶች ዝርፊያ ለማስቆም ሰራዊቱን እንደሚያሰማራ የአገሪቱ መንግስት አስታውቋል። በሰሜናዊው የስምጥ ሸለቆ ክልል ሽፍቶችና ዘራፊዎች ባለፉት 6 ወራት በፈጸሙት ጥቃት 100 የሚሆኑ ሲቪሎችና 16 የፖሊስ አባላት ሕይወታቸውን አጥተዋል ሲል የአገር ውስጥ ጉዳይ ሚኒስቴር በመግለጫው አስታውቋል። የከብቶች ስርቆትና በግጦሽ መሬት ሳቢያ ግጭት መፈጠሩ በሰሜን ኬንያ ባሉ ማህበረሰቦች ዘንድ የተለመደ ቢሆንም ሽፍቶቹ ባለፉት ጥቂት ቀናት ውስጥ በሰላማዊ ኬንያውያንና በሕግ አስከባሪ አካላት ላይ ጥቃታቸውን ጨምረው ትምህርት ቤቶችንና የፖሊስ ተሽከርካሪዎችን አቃጥለዋል ብሏል የአገር ውስጥ ሚኒስቴሩ። የሰራዊቱ ስምሪት ጉዳይ በፓርላማው መጽደቅ ይጠበቅበታል። በመቶ የሚቆጠሩ ሰዎች መኖሪያቸውን እንዲለቁ መገደዳቸውን የጠቀሰው የሚኒስቴሩ መግለጫ የአስቸኳይ ጊዜ አዋጅ በመታወጁ ሕገ ወጥ መሳሪያዎችን የያዙ ሰዎች በሚቀጥሉት 3 ቀናት እንዲያስረክቡ ጥሪ አድርጓል። በምስራቅ አፍሪካ የኢኮኖሚ ተስፋ ተደርጋ የምትታየው ኬንያ 5 የዝናብ ወቅቶች ደርቀው በማለፋቸው ከ40 ዓመታት ወዲህ ያልታየ ድርቅና ቸነፈር እንስሶችንና ሰብሎችን አጥፍተዋል። የታሊባን ጸጥታ ኃይሎች አንድ የኢስላሚክ ስቴት አይሲስ አባል መደበቂያን ትናንት ምሽት ወረው በርካታ አባሎቻቸውን መግደላቸውን ባለሥልጣናት አስታውቀዋል። በአይሲስ አባላት ላይ ተፈጸመ የተባለው ጥቃት የመጣው ሳዑዲ አረቢያ የጸጥታ ችግሮችን በመጥቀስ ዲፕሎማቶቿን ከአፍጋኒስታን ባስወጣች በሳምንቱ መሆኑ ነው። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ እንዳሉት በጥቃቱ የድሃሽ ቁልፍ አባላት መገደላቸውንና ከሟቾቹም ውስጥ የውጭ አገራት ዜጎች ይገኙባቸዋል። ቃል አቀባዩ አያይዘውም ቦታው የድሃሽ ቡድን ቁልፍ መደበቂያ እንደነበርና በካቡል በቅርብ ጊዜያት ውስጥ ሲፈጸሙ ለነበሩ ጥቃቶችና ወንጀሎች ተጠያቂ ነበር ብለዋል። የቃል አቀባዩን ክስ ግን በገለልተኛ ወገን ማረጋገጥ አለመቻሉን የቪኦኤው አያዝ ጉል ከኢስላማባድ በላከው ዘገባ አመልክቷል። በአፍጋኒስታን የሚንቀሳቀሰው የኢስላሚክ ስቴት ቡድን ባለፉት ወራት የሩሲያና ፓኪስታን ኤምባሲዎችን እንዲሁም በቻይኖች የሚተዳደር ሆቴልን ኢላማ ያደረጉና በርካታ ሕይወት የቀጠፉ የቦምብ ጥቃቶችን ፈጽሟል ተብሏል። አንድ አጥፍቶ ጠፊ የሽብር ቡድኑ አባል ባለፈው መስከረም በሩሲያ ኤምባሲ ደጃፍ ላይ ራሱ ላይ በማፈንዳት 2 የኤምባሲው ሠራተኞችንና 4 ቪዛ ለመጠየቅ የመጡ አፍጋኒስታውያንን ገድሏል። በታህሳስ ወር ደግሞ የፓኪስታን ዲፕሎማቲክ ቡድን መሪ ከግድያ ሙከራ ለጥቂት አመልጠዋል። አሜሪካ የታሊባንን መግለጫዎች በጥርጣሬ የምትመለከት ሲሆን በአካባቢው የሚንቀሳቀሰውን የአይሲስ ቅርንጫፍ ቡድንን ግን ዋሽንግተን አደገኛ ስትል ትገልጸዋለች። ለዩክሬን የሚሰጠው የጦር መሳሪያ እንዲጨምርና አገሮች ቃል የገቡትን ታንክና ሌሎች ከባድ መሳሪያዎች እንዲያስረክቡ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልትንበርግ ዛሬ ብራሰልስ ላይ ጥሪ አድርገዋል። በአሜሪካ የሚመራ የዩክሬን አጋሮች የሆኑ የኔቶ አባል አገራት መከላከያ ሚኒስትሮችና ባለሥልጣናት ቡድን ዛሬ ብራሰልስ ላይ ሲመክሩ ውሏል። የኔቶ ዋና ጸሐፊ ለዜና ሰዎች እንዳሉት ስብሰባው ወሳኝ በሆነ ወቅት በመካሄድ ላይ ሲሆን የዩክሬን አጋሮች ለአገሪቱ የሚሰጠውን ወታደራዊ ድጋፍ የሚጨምሩበትን ሁኔታ ይመክራሉ። በዩክሬን የሚካሄደው ጦርነት በሚቀጥለው ሳምንት 1 ዓመት እንደሚሞላው ያስታወሱት የንስ ስቶልትንበርግ ፕሬዚደንት ፑቲን ለሰላም ዝግጁ አይደሉም ሲሉ ከሰዋል። በስብሰባ ላይ የተሳተፉት የዩክሬኑ መከላከያ ሚኒስትር ኦለስኪ ረዝኒኮቭ በትዊተር መልእክታቸው እንዳሉት የእርሳቸው አጀንዳ ተጨማሪ የጦር መሳሪያ የሚገኝበት፣ ዩክሬንን ከአየር ጥቃት መከላከል የሚቻልበት እንዲሁም ለዩክሬን ኃይሎች ስልጠና የሚሰጥበት ጉዳዮች ላይ ያተኩራል። በመጨረሻም አድማጮች፣ በአሜሪካ በሚገኘው ሚቺጋን ስቴት ዩኒቨርሲቲ ትናንት ማምሻውን በተከፈተ ተኩስ ቢያንስ 3 ተማሪዎች ሲገደሉ 5 የሚሆኑ ደግሞ ቆስለዋል። በከፍተኛ ደረጃ የተጎዱ ተማሪዎች በሆስፒታል ይገኛሉ ሲሉ የዩኒቨርሲቲው የፖሊስ አዛዥ ዛሬ ማረዳ አስታውቀዋል። ተኩሱን በመክፈት የተጠረጠረው የ43 ዓመት ግለሰብ ከዩኒቨርሲቲው ግቢ ውጪ በራሱ ላይ በተኮሰው ጥይት ሞቶ መገኘቱን አዛዡ ጨምረው ገልጸዋል። ተጠርጣሪው የዩኒቨርሲቲው አባል አለመሆኑ ታውቋል። ለምን ወደ ዩኒቨርሲቲ ግቢው እንደመጣ ምርመራ በመደረግ ላይ ነው። ዩኒቨርሲቲው ለ48 ሰዓታት ማንኛውንም አይነት አገልግሎት እንደማይሰጥ አስታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ።
እንግዱን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 7 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ለተከታታይ 4 አመታት በተከሰተ ድርቅ ምክንያት በደቡብ ክልል በተለይ ደቡብ ኦሞ ዞን በመቶ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸውንና በቂ እርዳታ እንደማይሰጣቸው ነዋሪዎች ገለጹ። ከድርቁ ጋር በተያያዘ በተከሰቱ በሽታዎች የህፃናት ህይወት ማለፉንም ነዋሪዎቹ ገልጸዋል። የጂንካ ሆስፒታል ሜዲካል ዳይሬክተር ለአሜሪካ ድምጽ ሲናገሩ በየወሩ ከ40 በላይ ህፃናት ህክምና በመከታተል ላይ መሆናቸውን ገልጸው ህይወታቸው ያለፉም መኖራቸውን አመልክተዋል። የዞኑ ግብርና መምሪያ በበኩሉ ከ337 በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ገልጿል። የክልሉ ባለስልጣናት በአካባቢው ቅኝት እያደረጉ ሲሆን የደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ለመንግስት መገናኛ ብዙሃን ከስፍራው በሰጠው መግለጫ በክልሉ ቆላማ አካባቢዎች ከፍተኛ የሆነ የዝናብ እጥረት በመከሰቱ በሰብል ላይ ጉዳት መድረሱንና የምግብ እጥረት መከሰቱን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኘው በደቡብ ኦሞ ዞን በዳሰነች፣ በሙርሲ፣ በቦዲ፣ በባጫና በሌሎች አርብቶ አደር ወረዳዎች የከፋ ድርቅ መከሰቱን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግሯል። ስማቸው እንዳይጠቀስ ጠየቁን የኦማራት ከተማ ነዋሪ ለተከታታይ ዓመታት ዝናብ በመጥፋቱ ከፍተኛ ድርቅ መከሰቱን ተናግሯል።
ከባድ ድርቅ አለ። ዝናብ ካለ ነው ከብቶቹ ሳር ያገኙና በበቂ ሁኔታ ወተቱንም እነሱ ማሽላቸው በአመት ሁለት ይዘራሉ። ያንን ሴፍ ያረጋሉ። ኖርማል ህይወት የነበረው በዛን ጊዜ ነው። አሁን ኦልሞስት 6 ዓመት ምናምን 7-8 ዓመት አሁን የሆነው ነው። ግጦሽ መረት የላቸው እርሻ መረት ሁሉ እንዳለ ቦታ ተይዟል። የሚታረስበት አካባቢ ሙሉ ለሙሉ ውሃ ተይዟል እና ህዝቡ ከባድ ረሃብ ላይ ነው ያለው። ከባድ ረሃብ እንስሳዎች አልቋል። ከብት ሞቶ አልቋል። አንድ ከብት የሚባል ነገር የለም። ከባድ ችግር ና ድሮ ወተት ማሽላ በራሳቸው ይኖራሉ። አሁን የለም።
ከፍተኛ የውሃና የምግብ እጥረት እንዳለባቸው ገለጹት። እኚህ አስተያየት ሰጪ በድርቁ ሰዎች መጎዳታቸውን ገልጠው በቂ የሆነ ሰብአዊ ድጋፍ እንደማይደረግላቸውም ጠቁሟል።
በዚህ በሁለት ወር ውስጥ ያው ኤንጂኦዎቹ ድሮ ከቁሳቁስ ወደ እንትን ገብተዋል፣ ወደ ገንዘብ ወደ መሰት ችግሩንም ስላዩ ወደዛ ገብተዋል። ግን በቂ አይደለም። በበቂ ሁኔታ የተሰጠ አይደለም። ህዝቡ ብዙ ነው። በራሱ ልማድ በኖርማል ሲስተም የለመደ ኖርማል እርሻውን አርሶ ኖርማል ኑሮ የለመደ ሰው በየአንድ ወሩ ወይ በየሁለት ወሩ 200-300-1000-2000 ብርን ብትሰጠው አይበቃውም።
በምግብ እጥረት ምክንያት በሚከሰቱ በሽታዎች ህይወታቸው ያለፉ ሰዎች መኖራቸውን ገልጿል።
በረሃብ ብቻ የሞተ ሰው አይቻለሁ።
በረሃብ ነው ወይስ ከረሃብ ጋር በተያያዘ በመጣ በሽታ ነው?
ምንም በሽታ የለም። በቃ ረሃብ ነው። በቃ ወደ ገጠር አካባቢ በቀደም እኔ እያየሁት ቢያንስ ወደ ስንት ሶስት ነው ምናምን እንደዚህ፣ ሌላ ሁሉ ድክም ብሏል። ማለት ኦልሞስት አልሞቱም እንጂ በቃ ሰውነት ተረውቷል።
ከድርቁ በተጨማሪም ከኦሞ ወንዝ ግድብ የሚለቀቅ ውሃና ሌሎች የመንግስት የልማት ፕሮጀክቶች የሚያደርሱት የጎንዮሽ ጉዳት ሌላ ፈተና እንደሆነባቸውና ከብቶቻቸውም ጭምር እንደሞቱባቸው የተናገሩት ደግሞ አቶ ያለው አየለ ናቸው።
በጣም አስጊ ሁኔታ ነው ያለው። የሚረዳቸው የለም። እብን ጂንካ ጤና ጣቢያ ሲመጡ ኤምኤስኤፍ የሚያደርገው ድጋፍ ትራንስፖርትና የመድኃኒት ወጪ እንጂ የምግብ ወጪያቸውን የሚሸፍንላቸው የላቸው እና ጂንካ ሆስፒታልን በዚህ ጉዳይ ተቸግሮ ነው ያለው አሁን ባለው ሁኔታ ላይ። ከዛ ውጭ ወርልድ ቪዥን የራሱ ቋሚ ፕሮግራም ነበረው የሚያመጣው እና በጸጥታ ምክንያት በምናምን ተብሎ ወደዚህ መጣው ኮታ ተቋርጧል። ከባለፈው ሁለት ወር ወደዚህ ምግብ የሚባል የለም።
ድርቁን መቋቋም ያቃታቸው ህጻናትና አረጋውያን ጉዳት ላይ መውደቃቸውን አስረድቷል። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ባንኬ ሱሜም በዞኑ በሚገኙ 6 ወረዳዎች ድርቅ መከሰቱን ተናግረው በመቶ ሺዎች የሚቆጠሩ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምጽ በስልክ ገልጿል።
ከሐምሌ እስከ ታህሳስ 30 ባለው የምርት ግምገማ መነሻ ያቀረበ ነው ወደ 337,923 ተረጂ ነው። ይህን ለክልል ያቀረቡ ነው እና ይህ ያው አክሰፕታንስ አግኝቶ ክልሉን በተዋረድ በራሳቸው ኮሚቴ ባጣራው መነሻ ይሄን አክሰፕት አድርጎ ለፌዴራል መንግስት አቅርቦ አሁን በፌዴራል መንግስትም ያው ቅድም ባልኩት ልክ ቁጥሩም ከፍ ያለ ነው።
በቅድጋፍ አልተደረገም እየተባለ ከነዋሪዎች የቀረበውን ወቀሳ አምነው ጥረት እየተደረገ መሆኑን ተናግሯል።
በአሁኑ ሰዓት ወርልድ ዲቪዥን የሚባል ግብረሰናይ ድርጅት ከሰላማጎ ወረዳ በስተቀር በሁሉም በአምስቱ ወረዳዎች ላይ ወደ 303,699 የህብረተሰብ ክፍሎች አድረስ ለማድረግ ወደ 97% አካባቢ ይሄ ስርጭት አድርገዋል። ከዳሰነች፣ ከኛንጋቶም፣ ከሀመር፣ ከባና ጽማይ 100% ስርጭት አድርገዋል። ህይወት ያለፈ በመዋቅሩ በኩል ተገምግሞ ይሄ በድርቅ ነው የሞተው፣ ይሄ በዚህ ነው የሞተው የሚለው ነገር በእኛ ደረጃ የቀረበ ነገር የለም። በእርግጥ ማል ኑትሪሽን ቅድም ባልኩት በአግባቡ የህብረተሰቡ የአመጋገብ ስርዓቱ ካልተስተካከለ አሁን እኛ እንደ ዞናችን ከፍተኛ ደጋው ፓርቲ ላይ የተሻለ ይሄል ጥራጥሬ ስራስሬ ያለበት አካባቢ ላይ ተከስቶ ይሞታል፣ ህጻናት ይሞታል። ይህንም በየጊዜው እየገመገምን የመጣ ነው ነገር ስለሆነ ያው እንደዚህ አይነት ነገሮች ሊኖር ይችላል። ነገር ግን በቁጥር ደረጃ ይህን አክል ህጻናት ይሞቷል የሚል አሁን እኔ በእጅ ያስኩት ነገር ስለሌለ ይሄ ነው። ከእንስሳት አንጻርም ቅድም ባልኩት ባለፈው አመት ያው ብዙ ሞት አለ። አሁን ግን ያን አክል እንደ ባለፈው አመት ሞት ነገር የለም።
የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋዬ ተፈራ በበኩላቸው በምግብ እጥረት የተጎዱ ህጻናት በሆስፒታሉ ህክምና የተደረገላቸው መሆኑን ገልጿል። በአማካይ በየወሩ ከ40 እስከ 50 ህጻናት በሆስፒታሉ ተኝቶ እንደሚታከሙም ገልጸው ህይወታቸው ያለፉ መኖራቸውንም ለቪኦኤ በስልክ አስታውቀዋል።
አመቱን ሙሉ በምግብ እጥረት የተጎዱ ህጻናትን እናክማለን። እድሜያቸው ከአምስት አመታቸው የሆኑ ማለት ነው። ፒዲያትሪክስ ሲቪር አኪት ማልኒትሪሽን ተብለው አድሚት ተደርገው ተኝተው ህክምና ይሰጣቸዋል እና በአቨሬጅ በወሩ እስከ 40 እስከ 50 ህጻናትን አድሚት እናደርጋለን በአንድ ወር ማለት ነው። የሞት መጠናችን ኦልሞስት ከ5% በታች ነው። ከመቶ ህጻናት 2-3 ህጻናት በአመት ውስጥ ይሞታል።
የደቡብ ክልል የአደጋ ስጋት ስራ አመራር ዋና ኮሚሽነር አቶ ጋንታ ጋማ በክልሉ ቆላማ አካባቢዎች ከፍተኛ የሆነ የዝናብ እጥረት በመከሰቱ በሰብል ላይ ጉዳት መድረሱን ትናንት በሰጡት መግለጫ ተናግረዋል። በእነዚህ አካባቢዎች የምግብ እጥረት ተፈጥሯል ያሉት ኮሚሽነሩ የመኖና የውሃ እጥረት እንዲከሰት ምክንያት መሆኑን አስታውቀዋል። በክልሉ መንግስት በአጋር ድርጅቶችና በሌሎች አካላት ድጋፍ መደረጉንም ገልጧል። በክልሉ 3.4 ሚሊዮን ዜጎች የምግብ ድጋፍ እንደሚያስፈልጋቸው ከነዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ እንደሚያስፈልግ የክልሉን ባለሥልጣናት ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። አንድ ሳምንት ለሚሆን ጊዜ በመዘጋቱ መንገደኞችን አስተጓጉሎ መቆየቱ የተነገረው ከአማራ ክልል ወደ አዲስ አበባ የሚወስደው መንገድ ዛሬ መከፈቱን መንገደኞች ገለጹ። ከአማራ ክልል በተነሱ ተሽከርካሪዎች የተሳፈሩና የአማራ ክልል መታወቂያ የያዙ መንገደኞችን ጎሃ ጽዮን ሲደርሱ የኦሮሚያ ክልል ልዩ ኃይል መለዮ በለበሱ የጸጥታ ኃይሎች ወደ አዲስ አበባ እንዳይገቡ መከልከላቸውን ትላንት ምሽት መዘገባችን ይታወሳል። በጉዳዩ ላይ ያነጋገርናቸው የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም የተዘጋ መንገድ እንደሌለ ተናግረው ነበር። ዛሬ ምሽት ያነጋገርናቸው መንገደኞች ደግሞ መንገዱ ዛሬ መከፈቱን ገልጸዋል። አስቴር ምስጋናው ተከታዩን ታቀርባለች።
ከአማራ ክልል ወደ አዲስ አበባ በሚያደርጉት ጉዞ በኦሮሚያ ክልል በምትገኘውና ጎሃ ጽዮን በተባለችው ቦታ ላይ ሲደርሱ መንገዱን እንዳይሻገሩ ለአንድ ሳምንት ያህል ተከልክለው እንደነበር የገለጹት መንገደኞች ዛሬ ጠዋት ግን በዋናው መንገድ ማለፍ መቻላቸውን ተናግረዋል። የአሜሪካ ድምጽ በስልክ ያነጋገራቸው መንገደኞች ከየካቲት 2015 ዓ.ም ጀምሮ ወደ አዲስ አበባ ለመሄድ ጥረት ሲያደርጉ መቆየታቸውንና የኦሮሚያ ክልል ልዩ ኃይል መለዮ የለበሱ ታጣቂዎች መከልከላቸውን ገልጸው ከአምስት ቀናት መጉላላት በኋላ ዛሬ ወደ አዲስ አበባ መጓዛቸውን ገልጸውልናል። ይህንን መረጃ የሰጡን ስማቸው እንዲጠቀስ ፈቃደኛ ያልሆኑት አንድ መንገደኛ አዲስ አበባ ውስጥ እንደሚኖሩ ቤተሰብ ለመጠየቅ ሞጣ ወደ ተባለ ቦታ ሄደው እንደነበር ገልጸው ጉዳያቸውን ጨርሰው ሲመለሱ ግን ማለፊያ መከልከላቸውን ተናግረዋል። በዚህም ምክንያት ለአምስት ቀናት ደጀን ከተማ እንደተጉላሉ ይናገራሉ። ዛሬ መንገዱ በመከፈቱ ወደ አዲስ አበባ እየሄዱ ፍቼ ላይ መሆናቸውን በስልክ ነግረውናል።
ዛሬ ከብተውታል። ዛሬ ፍቼ ደርሰናል። ብዙ ሰው ይሄ በጠበሉትም ጎንደር ይሄ አዲሱ ጠበር ወጣ የሚወጣበት ያለው ሁላ በየቤተ ክርስቲያኑ ነው። እንትኑ ህዝቡ በቃ ነጋዴው ሳይሆን ህዝቡ እንጀራ ከየቤቱ እየዋጣ በቤተ ክርስቲያን በጣም ኃይለኛ አርጓል።
ሌላው አስተያየት ሰጭም ለአንድ ሳምንት ያህል ደጀን ከተማ እንደተጉላላችና ዛሬ ወደ አዲስ አበባ ጉዞ መጀመሯን ከሰዓት በፊት ገልጻልናለች። የደጀን ከተማ ህዝብ በቤተ ክርስቲያን ተጠልለው ለነበሩ መንገደኞች ላደረገው ድጋፍም ምስጋና አቅርባለች።
አሁን ወደ ሱሪንታል እንደርስ ነው። ማህበረሰቡ ደስ ይላል። ጥሩ አቀባበል ያለው አሪፍ ነው።
ምን አደረጉላችሁ? የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ትላንት ለአሜሪካ ድምጽ በሰጡት ቃል የተዘጋ መንገድ የለም ማለታቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ተከታዩ ዘገባችን ደግሞ ወደ ቤኒሻንጉል ጉሙዝ ይወስደንና በካማሺና መተከል ሰላም መስፈኑን ነዋሪዎች መግለጻቸውን ይመለከታል። በቤኒሻንጉል ጉሙዝ ክልል ሰላም በመስፈኑ ያለ ስጋት መንቀሳቀስ መቻላቸውንና ተቋርጦ የነበረው የማህበራዊ መስተጋብር መጀመሩን አንዳንድ የካማሺና መተከል ዞን ነዋሪዎች ተናግረዋል። የክልሉ ፖሊስ ኮሚሽነር ሀሩን ኡመር ታጣቂዎች ከክልሉ መንግስት ጋር የሰላም ስምምነት ተፈራርመው ከገቡ በኋላ ሰላም መስፈኑን አመልክተዋል። የጉህዴን ህዝቦች ነጻነት ንቅናቄ በበኩሉ ሰላም መስፈኑ የልማት ስራዎችን ለመስራት እገዛ እንዳደረገ ገልጸዋል። ናኮር መልካ ተጨማሪውን ዘገባ ልኳል።
በቤኒሻንጉል ጉሙዝ ክልል ካማሺ ከተማ ነዋሪ የሆኑት አቶ ስንበታ ተፈራ በክልሉ የሰፈነው አንጻራዊ ሰላም ከአንድ ቦታ ወደ ሌላ አካባቢ ያለ ስጋት እንዲንቀሳቀሱ ማድረጉን ለአሜሪካ ድምጽ ገልጸዋል።
ሰላም ከወረደ በኋላ አሁን የድምጽ ስራሱ የሚባል ነገር አይታይም፣ አይሰማም። ሰዎችም እንደፈለገ መንቀሳቀስ ጀምረዋል። በጣም ደስ የሚል ነው። ወረዳ ወደ ወረዳ የተንቀሳቀሰ ነው። መኪና ራሱ የሄደ ነው። ሰውም የተንቀሳቀሰ ነው። እንደዚህ አይነት ይመስላል። አሁን ህዝቦቹም በቃ ወደ ማስተማር ወደ ልማት ራሱ ገብተዋል።
አንድ የመተከል ዞን ግልገል በለስ ከተማ ነዋሪ በበኩላቸው ተቋርጦ የነበረው ማህበራዊ መስተጋብር ጀምሯል ሲሉ እንዲያስረድተዋል።
ረዳት ፕሮፌሰር አስፎ አበራ ከግልገል መምህራን ትምህርት ኮሌጅ ነው ማስተምረው። መተከል ያለው የጸጥታ ሁኔታ በጣም በጥሩ ሁኔታ ላይ ነው የሚገኘው። ወደ ገጠር ወጣ ብዬ ነበር። አጋጣሚ የሚያስገርሙ ወደ ሰርግ ወደ ድራጤ በኩል ርብሻው በብዛት የሚታይበት አካባቢ፣ አንድ በሚኖርበት አካባቢ ጉምዞችና ሌላው ብሔረሰብ አማራው፣ ኦሮ፣ አገው ብሔረሰብ ሰርግ ላይ ሂጄ ጉዳይቼ የመጣሁበት ነው። ቆጭቷቸው ፍቅር በፍቅር ሆነው ደስ ብለው የሚኖሩበት ሁኔታዎች አሁን እየተመቻቹ ነው ያሉት አካባቢ ላይ።
አሁን እርሶ ያሉበት ቦታ ላይ ከእርሶ ጀርባ ድምፅ ይሰማል።
የሚገርም እጅግ በጣም ደስ የሚለው ነገር ለመጀመሪያ ጊዜ በአራት አመት ውስጥ ተቋርጦ የነበረው የስፖርት ውድድር በዚህ በርብሻ ምክንያት የክለቦች ሻምፒዮን ፓዊ ላይ እየተደረገ ነው። አሁን ውድድሩን እያደረግን ነው ፓዊ ላይ። ይሄ አሁን ጫጫታ ትሰማለህ።
የክልሉ ፖሊስ ኮሚሽነር ሀሩን ኡመር ታጣቂዎች በሰላማዊ መንገድ ከክልሉ መንግስት ጋር የሰላም ስምምነት ተፈራርመው ከገቡ በኋላ በክልሉ ውስጥ ታይተዋል ያሏቸውን ለውጦች አብራርተዋል።
ይህንን ታጣቂዎች እና ጉድን ታጣቂዎችን መንግስት ባደረገላቸው ጥሪ መሰረት የሰላም አማራጩን ተቀብሎ ከገቡ ቀን ጀምሮ በርካታ መሻሻሎች አሉ። ምንም አይነት የጥይት ድምፅ የማይሰማበት ክልል ሆኗል። ምንም አይነት መፈናቀል የማይሰማበት እና ሞት ሙሉ በሙሉ የቆመበት ሁኔታ ነው ያለው። በአራተኛ ደረጃ ከዚህ በፊት ቆሞ የነበሩ መሰረተ ልማቶችን በአሁኑ ጊዜ የቀጠሉበት ሁኔታ ነው ያለው።
ኮሚሽነሩ ከዚህ ቀደም ግንባታቸው ያልተጠናቀቁ መንገዶች ግንባታ እየተከናወነ መሆኑን ጠቅሰው ከጥቂት ወራት በፊት በጸጥታ ኃይል እጀባ ብቻ የሚደረግ እንቅስቃሴ አሁን መቆሙን ገልጸዋል።
መንገድ ሲከፈቱ በጥርጊያ ጀምሮ የነበሩ መንገዶችን በአሁኑ ጊዜ ስራቸውን ወይም ኮንትራክተሮችን ወደ ስራ የተመለሱበት አግባብ ነው ያለው። በተለይ ከዚህ ካማሽ ከዚህ መተከል ያለ እጀባ በፍጹም የማይቻል አግባቦች ናቸው የነበሩና አብዛኛው ክልሉ እንቅስቃሴ ለማድረግ በእጀባ ነበር የሚደረገውና በአሁኑ ጊዜ ግን ሙሉ በሙሉ ያ ነገር የቆመበት ሁኔታ ነው ያለው። ከዞን ዞን ከወረዳ ወረዳ ለመንቀሳቀስ ማንኛውም ሰው በፈለገው ጊዜ ኮንትራክተር እንበለው፣ ነጋዴዎች እንበል፣ ነዋሪውም፣ ሌላውም ሰው የድጋፍ የሚመጡ ሰዎችም ቢሆኑ በፈልጉ ጊዜ ላይ ቢፈልጉኝ ስራ በአግባቡ አከናውኖ የሚሄዱበት ሁኔታ ኦልሬዲ ተፈጥሯል።
በቤኒሻንጉል ጉሙዝ ክልል በሰላም ዙሪያ የታየው መሻሻል ቀጣይነት እንዲኖረው ከህብረተሰቡ ጋር እየተሰራ ነው ሲሉ ኮሚሽነሩ ተናግረዋል። በተለይ ለማህበረሰብ አቀፍ ፖሊስ አገልግሎት ትኩረት መሰጠቱንም ጨምረው ገልጸዋል።
ከመዋቅር አንጻር አብዛኛውን ቀበሌዎችን የፈረሱበት ሁኔታዎች ናቸው የነበሩ። ከዚህ በፊት ከአራት ወር ከሶስት ወር በፊት አልነበረም። በአሁኑ ጊዜ ግን አብዛኛውን ዞኖች እና ቀበሌዎችን ኮሚኒቲ ፖሊስ በአሁኑ ጊዜ ገብቶ ስራቸውን የሚያከናውኑበት ሁኔታ ነው ያለው። የጤና ኤክስቴንሽን የሚባለው የዚህ የግብርና ባለሙያዎችን የውሃ ባለሙያዎችን በየቀበሌውን ገብቶ ስራቸውን እያከናወኑ ነው ያለውና እንደ መንግስት በጣም የዚህ ከህዝብ ጋር ተግባብቶ ከመስራት የህዝብ ግንኙነት ስራዎችን በጣም ተጠናክሮ እየቀጠለ ነው። ከህዝብ ጋራ የህዝብ ኮንፈረንሶችን በሁሉም ዞንና ልዩ ወረዳውን በሶስቱን ዞን በልዩ ወረዳውን በሶስቱን ከተማ አስተዳደሮችን መንግስት ቆርጦ ከፍተኛ አመራር ከክልል አመራር ጀምሮ ከካቢኔት ጀምሮ እስከ ታች ከቀበሌዎችን ድረስ ወርዶ ህዝብን የማወያየት ስራ በአሁኑ ጊዜ እየተሰራበት ነው ያለው።
የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሀሩን በሰላማዊ መንገድ ለገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን እና የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሄነን አባላት በተለያዩ ዘርፎች የስራ እድል እየተመቻቸ መሆኑን ተናግረዋል።
ከዚህ ከስራ እድል ፈጠራ ጋር ታይዘው አብዛኛውን በዚህ በማዕድን ዘርፍ ላይ ነው። በሁለተኛ ደረጃ ላይ በንግድ ስራዎች ላይ በሸቀጣሸቀጥ በሌሎችን ስራዎች ላይ፣ በሶስተኛ ደረጃ ላይ በዚህ በእርሻ በርካታ ሰው የደራጀበት አግባቦች አሉ። ግዢዎችም እየተፈጸሙ ነው። ሰሞኑን ወደ ስራ ይገባሉ የሚል እምነት አለ እና ትምህርት ያላቸው ዲፕሎማ ዲግሪም ያላቸው በሚገባቸው ቦታዎች ላይ በአሰራር መሰረት እየተቀጠሩ በሙያቸው በዛ እየተቀጥሮ ወደ ስራ እየገቡበት አግባብ ነው ያለው።
የጉህዴን ሊቀመንበር እና በታላቁ ህዳሴ ግድብ የክልሉ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉደታ ሰላም መስፈኑ የልማት ስራዎችን ለመስራት እገዛ እንዳደረገ ገልጸዋል።
አንጻራዊ ሰላም ሳይሆን ሙሉ በሙሉ ሰላም ወርደዋል። ልማት እስካሁን ድረስ ለምሳሌ መንገድ ከዛለ ወረዳ እስከ ከማሽ የሚያገናኝ መንገድ የበጋ መንገድ ክፍተታ ተጀምሮ ሰሞኑ ተጠናቆ ለነዚህ ለጫፋፊዎች የሚደራጁበት ታንፈጀር ሜትሮች ወደ 50 ዲረክቴ ከማሽ ወደ 10 መተከል ወደ 13 ነው። በፊት ነው አሁን የመተከል የተጫነ ነበረ።
በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት ብዙ ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑን ስለ መግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የአሜሪካ ድምፅ ነው እየተከታተላችሁት ያላችሁት። ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ያደርገንና በዋሽንግተን ዲሲ በተለያዩ መናፈሻዎች ውስጥ የተጠለሉ የጎዳና ተዳዳሪዎችን ማንሳት መፍትሄ ይሆናል ወይ ይለናል። የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ውስጥ ያሉትን የጎዳና ተዳዳሪዎች መጠለያዎች ለማንሳት የወጠነው እቅድ በሀገሪቱ ባለው የጎዳና ተዳዳሪነት ቀውስ ዙሪያ ትኩረት እንዲስብ እያደረገ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ብዛት ያላቸው የጎዳና ተዳዳሪዎች በድንኳን የተጠለሉበትን እዚህ ዩናይትድ ስቴትስ የሚገኘውን ማክፈርሰን ስኩዌር የተሰኘ መናፈሻ ቦታ ጎብኝታ ያጠናቀረችውን ዘገባ ቆንጂት ታየ እንደሚከተለው ታቀርበዋለች።
በዩናይትድ ስቴትስ መዲና በዋሽንግተን ዲሲ ዙሪያ በየመናፈሻ ፓርኮቹ ጎዳና ተዳዳሪዎች ድንኳኖቻቸውን ቀላልሰው ይኖራሉ። የፌዴራሉ መንግስት ባለስልጣናት ደግሞ ይህ ቀስ በቀስ በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓመተ ምህረት ውስጥ እንዲያከትም ነው የሚፈልጉት። ጎዳና ተዳዳሪዎች እንዳይጠለሉባቸው ክልክል ከሚሆኑት ቦታዎች አንዱ ታዲያ ማክፈርሰን ስኩዌር የተባለው መናፈሻ ነው። የብሔራዊ ፓርኮች አገልግሎት ለቪኦኤ በሰጠው መግለጫ ከዋይት ሀውስ ቤተ መንግስት በቅርብ ርቀት የሚገኘው ይህ ስፍራ መጠለያ እንዳይሆን መከልከሉ ለሀገሪቱ ባለስልጣናት የአጠቃላዩን ህዝብና በዚያ የሚጠለሉትንም ሰዎች ደህንነት ለማረጋገጥ የሚጠቅም ሆኖ ተገኝቷል ብሏል። አሊሳ ግሪፊን መስሪያ ቤታቸው ዋሽንግተን ዲሲ ውስጥ ሲሆን ፓርኩ እንደ ድሮ ጽድት ብሎ ለማየት እጓጓለሁ ይላሉ። ነገር ግን ይላሉ፣
በሌላ መልኩ ሲታይ ደግሞ ይህ የሚደረገው ሌላ መሄጃ ቦታ የሌላቸውን ሰዎች አንስቶ ሌላ ቦታ በማስፈር ነው። ያም መፍትሄ አይመስለኝም።
ይህ በእንዲህ እንዳለ የዋሽንግተን ዲሲ የጤናና የሰብአዊ አገልግሎቶች ምክትል ከንቲባ ቢሮ በጎዳና ተዳዳሪነት ላይ ያሉትን ሰዎች ከሚያስፈልጓቸው አገልግሎቶች ጋር የማገናኘት ስራ እየሰራን ነው ብሏል። ዳንኤል ኪንግሪ እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ነው ከነበሩበት ከሌላ ፓርክ ወደ ማክፈርሰን ስኩዌር ፓርክ ሄደው መጠለል የጀመሩት። መጠለያዎቹን ማንሳቱ የማይሰራ መንገድ ነው ይላሉ። ምክንያቱም አብዛኛው እዚህ ያለው ሰው ከዚህ ሲያነሱት ሌላ ጋር ሄዶ ይሰፍራልና።
መንግስት ችግሩን ለመፍታት አንድ ነገር እያደረገ መሆኑን ለማሳየት መሞከሩን ቀጥሏል። ነገር ግን ውሃ ቅዳ ውሃ መልስ ነው። ሰውን ከዚህ አካባቢ ያነሱና በያለበት ይበትኑታል፣ ደግሞ ሌላ ቦታ ይሄዳሉ።
ባለፈው ዓመት የዩናይትድ ስቴትስ መንግስት ባወጣው አሃዛዊ መረጃ በሀገሪቱ ዙሪያ ያሉት ቤት የሌላቸው ሰዎች ቁጥር ወይም ጎዳና ላይ የሚኖሩት ሰዎች ቁጥር ወደ 600 ሺህ እንደሚጠጋ አስታውቆ ነበረ። ኬሊ አንድሪያ የጎዳና ተዳዳሪዎችን የሚረዳ ጆርጅ ታውን ሚኒስትሪ ሴንተር የተባለ ማዕከል ኃላፊ ናቸው። የጎዳና ተዳዳሪነት ችግርን ለማስወገድ የተለያዩ መንገዶችን አቀናጅቶ መስራት ያስፈልጋል ይላሉ።
የአእምሮ ጤና ችግር ያለባቸው ወይም የሱስ አስያዥ መድኃኒት ተጠቃሚ ለሆኑ ሰዎች አስፈላጊው ድጋፍ መሰጠት አለበት። ማህበረሰብ ውስጥ ስራ ለመቀጠር ይችላሉ ወይ? ያንንም መመልከት ያስፈልጋል።
ኤዲክሰን ከሶስት ዓመታት በፊት ኑሯቸውን ጎዳና ላይ አድርገው በነበሩበት ጊዜ ቪኦኤ አነጋግሯቸው ነበር። ከዚያ ወዲህ ኤዲክሰን እርዳታ ለማግኘት ወስነው ዛሬ ከጎዳና ኑሮ ተላቀው ቤት ይዘው ይኖራሉ፣ ስራም አግኝተዋል።
እኔ እንደማስበው የጎዳና ተዳዳሪ ለሆኑ ሰዎች ማዘን፣ መራራት፣ የእርዳታ እጅ መዘርጋት ተገቢ ነው። ሌላው ደግሞ ትክክለኛውን አገልግሎትና እርዳታ ወደሚያገኝበት መምራት ነው።
የባይደን አስተዳደር በሚቀጥሉት 2 ዓመታት ውስጥ የጎዳና ተዳዳሪዎችን ቁጥር በ25% ለመቀነስ ወጥኗል። ይህንንም ሆን ለማድረግ ጎዳና ላይ ለሚኖሩ ሰዎች በአቅማቸው ተመጣጣኝ የሆኑ መኖሪያ ቤቶችን ማዘጋጀት፣ የጤና ጥበቃ አገልግሎት፣ የሥራ ሥልጠናና የሕግ ድጋፍ አገልግሎትን ማሟላት የመሳሰሉት ላይ ለመስራት አቅዷል። የዋሽንግተን ዲሲ ከንቲባ በበኩላቸው እንደ አውሮፓውያን አቆጣጠር በ2025 ማለትም ከሁለት ዓመታት በኋላ ጎዳና ተዳዳሪነትን ከመዲናችን እናስወግዳለን ብለው ቃል ገብተዋል።
በሩሲያና በዩክሬን መካከል የሚካሄደው ጦርነት አንድ ዓመት ሊያስቆጥር መቃረቡን ተከትሎ የተጠናቀረ ዘገባ ነው። ተከታዩ ደግሞ አቭቱሼንኮስ ያለፈውን ዓመት ያሳለፈው በጦርነት በምትታመሰው ዩክሬን ውስጥ ነበር። ይሁን እንጂ አዲስ የተጸነሰ ልጅ መንገድ ላይ በመሆኑ ቤተሰቡን አገሪቱን ትቶ ወደ ቴክሳስ መጥቷል። የእሱንና የሌሎችን ስደት ያስከተለውን ጦርነት በተመለከተ ዲያና ሚሼል ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
አቭቱሼንኮስ ያለፈውን ዓመት ያሳለፈው ጦርነት በደቆሳት ዩክሬን ውስጥ ነበር። ይሁን እንጂ አዲስ የተጸነሰ ልጅ መንገድ ላይ በመሆኑ ቤተሰቡ አገሪቱን ትቶ ወደ ቴክሳስ መጥቷል። ራዲዮን አቭቱሼንኮስ ከአንድ ዓመት በፊት እሱና ቤተሰቡ ምስራቅ ዩክሬን ዛፖርዥያ ውስጥ ለተደላደለ ኑሮ የቀረበ ሕይወት ነበራቸው። ዩክሬን ውስጥ ራዲዮን የጥርስ ሐኪም፣ እያበበ ያለ ሙዚቀኛና በክርስቲያን ድርጅት ውስጥ መሪ ነው። ባለቤቱ አሪና የሰርግ ልብሶችን ታዘጋጃለች። ከሁለቱ ወንድ ልጆቻቸው 7 ከሆነው ስቴፋንና ከሶስት ዓመቱ ማርቲን ጋር አብረው ይኖራሉ።
አንድ ቤተሰብ ሊኖረው የሚመኘው ሁሉ ነበረን። ታውቃላችሁ፣ በቃ አንድ ሰላማዊ ሕይወት።
በዚህ ጊዜ የሩሲያ ወረራ መጣ። አንድ ዓመት ቆይቶም የጦር ፍልሰተኞችን ሆነው ሕይወታቸው በኦስትን ቴክሳስ ሆነ። ሩሲያ አገሪቱን ባጠቃች ጊዜ ራዲዮንና አሪና ከቤታቸው በሰዓታት ርቀት ላይ ወደሚገኘው ጫካ ከቤተሰቦቻቸውና ወላጆቻቸው ጋር ርቀው ሄዱ። ሽሽቱን የጀመሩት ጥሩ ጊዜ ነበር።
ልክ ከምሽቱ 12 ሰዓት ሲሆን የሩሲያ ወታደሮች አልጋችን ላይ ወጥተው ተኝተው ነበር።
ግጭቱ በጀመረ ሶስተኛው ሳምንት ወደ ምዕራብ አቅጣጫ ለማምራት ዝግጁ ነበሩ።
ከልጆች ጋር እዚያ መቆየት በጣም መጥፎና ለአደጋ የሚያጋልጥ ነገር ነበር።
በቅርብ ርቀት የሚኖሩት የራዲዮን ወላጆች ወደ ካናዳ ለመሄድ ፈቃድ ተሰጥቷቸዋል። የአሪና እናት ግን በዛፖርዣ መቆየትን ነው የመረጡት። ሩሲያ ውስጥ የሚኖረው ሩሲያዊ አባቷ ስለ ጦርነቱ ያለውን እውነት መቀበል አልፈለገም ይላሉ እናትየዋ።
Didn't call me for this period.
Він живе в Росії.
And he lives in Russia. He lives in Russia.
І на початку війни ми казали, що тут вже
ጦርነቱ እንደተጀመረ ደወልንለትና ሁኔታው በጣም ከባድ መሆኑን ነገርነው። አደገኛ ነው አልነው። እንግዲህ ጦርነቱ አንድ አመት ሊያልፈው ነው። እሱ ግን አሁንም ውሸታችንን ነው የሚመስለው።
በተሰቡ በምዕራብ ዩክሬን ወደምትገኘው ቸርኒቪትሲ ከተማ ተዛውሯል። ራዲዮን እንደ ሃይማኖት ድርጅት መሪ ጦርነት ውስጥ ገብቶ መዋጋት ባይፈቀድለትም አሁን ድረስ መርዳት ይፈልጋል።
I said, you know, I can do anything but I can't kill, you know, a person. You know, that's my
ይፈልኩትን ማድረግ ይችላልው ብዬ ሰው መግደል ግን አልችልም። ያ ውስጣዊ ተፈጥሮዬ ነው።
በጸደይና በበጋው ወቅት ራዲዮን ወደ ፖላንድ በመሄድ የራስጌ መብራትና ሻማዎችን ለማከፋፈል በጎ ፈቃደኛ ሆኖ ሰርቷል። አንድ ጊዜ እንዲያውም የነበረባት መኪና በቦምብ ጋይታ ነበር። በበልጉ ማብቂያ ላይ ሪና ነፍሰ ጡር መሆኗን አወቀች። በዚህ ጊዜ ቤተሰቡ እንደገና ወደ ሌላ ቦታ መሄድ የሚገባው መሆኑን አውቆ ነበር።
የተረዳሁት ነገር ከሁሉም ትልቅ ዋጋ የሚሰጠው ጊዜ መሆኑን ነው። ህይወታችን በማንኛውም ወቅት ልታከተም እንደምትችል ተገንዝቤያለሁና።
ከዚያ ከወዳጆቻቸው ጋር ለአንድ ወር ወደ ቆዩበት ወደ ሮም ጣሊያን ሄዱ። ከዚያ በኋላ ዩክሬናውያን በዩናይትድ ስቴትስ ለሁለት ዓመት እንዲቆዩ ለዩክሬን መተባበር በሚል በወጣው መርሃ ግብር መሰረት ተቀባይነት አገኙ። ከአዲሱ ዓመት ጥቂት ቀናት በፊት ዩክሬናውያን ወዳጆቻቸውና ስፖንሰሮቻቸው ወደሚገኙበት ኦስተን መጡ።
The life is a way different here. You feel freedom.
ህይወት እዚህ እጅግ በጣም የተለየ ነው። እዚህ ነጻነት ይሰማሃል። ይሁን እንጂ በዚያው መጠን ሁሉም ነገር እንደነበረ አሁንልህም። አንዳንድ ጊዜም አንተ ላይ ሁሉም ነገር እጅግ በጣም የከበደ ይሆንብሃል።
ስቴፋን የሰባት ዓመት ልጅ ሲሆን ሩሲያኛ ብቻ የሚናገር ሲሆን የአንደኛ ክፍል ትምህርቱን በአካባቢው ትምህርት ቤት እየተማረ ነው። አስተማሪው እንግሊዝኛ ብቻ ነው የምትናገረው።
She's taking her cell phone, Google Translate.
ሞባይል ስልኳን ታወጣለች። የጉግል ማስተርጎሚያ ትጠቀማለች። እኔን የምትረዳኝና የምትመልስልኝ እንደዛ ያድርጋ ነው።
አሜሪካ ውስጥ ከሶሻል ሴኩሪቲ ወይም የማህበራዊ ደህንነት መታወቂያ ካርዳቸውን እየተጠባበቁ ነው። ሁልጊዜ ማታ ማታ ከዩክሬን የሚሰማውን ዜና ይከታተላሉ።
እዚህ ደህና ነን፣ ውስጣችን ግን ከፍተኛ ህመም አለ። ዩክሬን ቆይታችሁ እየተዋጋችሁ ያላችሁ ግን ውጊያውን ቀጥሉ። ለዩክሬን ድል መቀዳጀቱን ቀጥሉበት።
በመላው ዩክሬን እየተዘመረ ያለውን ዜማ ያዜማሉ። ወደ ቤታቸው እስከሚመለሱ ድረስ አገራቸው እንድትጠበቅ ይጸልያሉ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 50 ይቅርታ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው በአዲስ አበባ 500 የኤሌክትሪክ መኪናዎች የኃይል መሙያ ጣቢያዎች ሊገነቡ ነው የሚል ነው። የኢትዮጵያ መንግስት እየናረ ያለውን የሀገሪቱን የነዳጅ ወጪ ለመቀነስ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለማስገባት ወስኗል። ይህን ውሳኔ ተከትሎም የገንዘብ ሚኒስቴር ባለፈው መስከረም ወር የኤሌክትሪክ መኪናዎች ከቀረጥ ነጻ እንዲገቡ ፈቅዷል። በዚህም መሰረት እስካሁን ድረስ 7000 የኤሌክትሪክ መኪናዎች ወደ ሀገር ውስጥ የገቡ ሲሆን በ10 ዓመት ውስጥም መንግስት 152000 የኤሌክትሪክ መኪናዎችን እንደሚያስገባ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በረአ ሐሰን ተናግረዋል።
ካርዲናል ኢንዱስትሪስ የተባለ ኩባንያም የመኪናዎቹን ባትሪ ለመሙላት የሚያስችሉ በአመት 500 ጣቢያዎችን ለመገንባት ከኢትዮጵያ ኤሌክትሪክ ኃይል ጋር መስማማቱን ያስታወቀ ሲሆን ለአሜሪካ ድምጽ ሐሳባቸውን ያጋሩ አንድ አስተያየት ሰጪ የኤሌክትሪክ መኪናዎች ለነዳጅ የሚወጣውን የውጪ ምንዛሪ ከማዳንና የአካባቢን ብክለት በመቀነስ ረገድ አስተዋጽኦ እንዳላቸው ተናግረዋል። በቴክኖሎጂ ዙሪያ የሚነሱ ጥያቄዎችና ስጋቶች እንዳሉ ጠቅሰዋል። ገብረ ሚካኤል ገብረ መድህን ተጨማሪ ዘገባለው።
በኢትዮጵያ ኤሌክትሪክ ኃይልና በካርዲናል ኢንዱስትሪስ መካከል በተደረሰው ስምምነት መሰረት የኤሌክትሪክ መኪኖች የኃይል መሙያ ጣቢያዎች ግንባታን ለማስጀመር በተዘጋጀ ስነ ስርዓት ላይ እንደተገለጸው ለነዳጅ መግዣ የሚወጣውን ወጪ ለመቀነስ መንግስት በኤሌክትሪክ ኃይል የሚሰሩ መኪኖችን ለማስገባት ወስኗል። በዚህ መሰረት መንግስት ብዛት ያላቸው የኤሌክትሪክ መኪኖችን ወደ ሀገር ለማስገባት ማቀዱን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰን ተናግረዋል።
በተለይ በአስር ዓመት መሪ የልማት እቅዳችን ደግሞ 4800 አውቶቡሶችን እንዲሁም ደግሞ 148000 ኤሌክትሪክ አውቶሞቢሎችን ጥቅም ላይ ለማዋል የዘርፋችንን የኃይል ምንጭ ከካርበን ነዳጅ ወደ ታዳሽ የኤሌክትሪክ ኃይል የመሸጋገር ከፍተኛ ዓላማ ሰንቀናል።
የገንዘብ ሚኒስቴር ባለፈው መስከረም ወር የኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ በመፍቀዱ እስካሁን ድረስ 7000 መኪኖች እንደገቡም ተገልጿል። ወደ ሀገር ውስጥ እየገቡ ያሉት የኤሌክትሪክ መኪኖች ኃይል የሚሞሉበት ጣቢያ ለመገንባትም ካርዲናል ኢንዱስትሪስ የተባለ ኩባንያ ከኢትዮጵያ ኤሌክትሪክ ኃይል ጋር መስማማቱን የኩባንያው ዋና ስራ አስፈጻሚ ሊሊያ ኃይሉ ገልጿል። በአዲስ አበባ የግንባታ ስራውን የሚጀምረው ይኸው ኩባንያ በአመት ምን ያህል የኃይል መሙያ ጣቢያዎችን እንደሚገነባ ዋና ስራ አስፈጻሚዋ ጠቅሰዋል።
የመጀመሪያው አመት ላይ 500 ቻርጂንግ ስቴሽኖችን ኢንስቶል ለማድረግ ተዘጋጅተናል ያለ ነው። እንደዛ እያልን ሮል አውት ፕላኑ በየአመቱ እየጨመረ ይሄዳል።
ካርዲናል ኢንዱስትሪስ የኃይል መሙያ ጣቢያዎቹን ለመገንባት የያዘው የመነሻ ኢንቨስትመንት 25 ሚሊዮን ዶላር እንደሆነ ተገልጿል። የኃይል መሙያ ጣቢያዎቹ ግንባታ በአጭር ጊዜ ውስጥ እንደሚጀመርም ዋና ስራ አስፈጻሚዋ ሊሊያ ኃይሉ ተናግረዋል።
ከዚህ በኋላ 500ዎቹን ለማምጣት የዛሬ 4 ወር ጀምሮ 2 ኳርተሮች ይኖሩናል ብዬ አስባለሁ። ስለዚህ 250ዎችን 3-4 ወር ገደማ ውስጥ ኢንስታሌሽን እንጀምራለን ብዬ አስባለሁ።
የመኪኖቹን ባትሪ ለመሙላት ከ30 ደቂቃ እስከ 4 ሰዓት ድረስ እንደሚወስድ የተናገሩት ዋና ስራ አስፈጻሚዋ መኪኖቹ የሚጓዙበት ርቀት በባትሪያቸው አቅም ይወሰናል ብለዋል።
ኤሲ ካልተጠቀሙ፣ ሬዲዮ ካልተጠቀሙ፣ መስኮቱ ላይ ከፍ ዝቅ ካላደረጉ፣ እነዚህን የፓወር የሚፈልጉ ነገሮችን ሳይጠቀም አንድ መኪና ስሙዝሊ ራይድ ቢያደርግ ከ200 ኪሎ ሜትር 250 ኢቨን 300-400 ኪሎ ሜትር ድረስ እየመጡ ናቸው። አሁን
የኢትዮጵያ ኤሌክትሪክ ኃይል ደግሞ ኩባንያው ለሚያስገነባቸው የኃይል መሙያ ጣቢያዎች መሰረተ ልማትና ኃይል ለማቅረብ መዘጋጀቱን የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ገልጿል።
በዋናነት የሚገነባው የእኛ የማከፋፈያ ጣቢያ ባሉባቸው አካባቢዎች ነው። ስለዚህ ተደራሽነቱ ያን ያህል ሰፊ እንደሆነ ማሳየት ይቻላል።
የኤሌክትሪክ መኪኖችን መጠቀም የተለያዩ ጥቅሞች እንዳሉት ለአሜሪካ ድምፅ አስተያየት የሰጡት ዶክተር ታደሰ ኩማ ይናገራሉ።
አንደኛው የውጭ ምንዛሬ በማዳን በኩል ነው። ሁለተኛው ይሄ አዲስ ቴክኖሎጂ ስለሆነ አዲስ እውቀት ስለሆነ ስራ እድልም ይፈጥራሉ ለወጣቶቹ። ምክንያቱም በዚህ ቴክኖሎጂ ዙሪያ የሚደረጉ መንቴናንስ፣ ከዚህ ጋር ተያይዞ የፊውል ስቴሽን ላይ መስራት፣ ሌሎች ነገሮች፣ ይሄ ሁሉ ስራ እድል ነው ማለት ነው ለወጣቶቹ። ሶስተኛው ከሁሉም በላይ ኢንቫይሮንመንት ጉዳይ ነው። አካባቢ በካይ ከሆኑ ጋሶች ከዛ ማኳያ ሲታይ ትልቅ ጠቀሜታ አላቸው።
ሆኖም ከቴክኖሎጂው ጋር ተያይዘው የሚነሱ ጥያቄዎችና ስጋቶችም እንዳሉ ይገልጻሉ።
አንድ መጠንቀቅ የሚገባን ነገር አለ። ቻርጀብል የሆኑ ባትሪዎች፣ ሌሎች ቴክኖሎጂዎች ኳሊቲ ማተር ያደርጋል። ባትሪና ነዳጅ የሚጠቀም እስካልሆነ ድረስ ባትሪ ስለሆነ ቻርጅ አድርጌ ምን ያክል ይሄዳል? እንዲህ ያሉት የስጋት ጥያቄዎች አሉ ሁሉም ጋር። ኤሌክትሪክ መኪኖች ማስገባት ከነ ፓኬጃቸው ነው መሆን የሚገባው። በየኢንተርቫሉ ቆሞ መንቴናንስም ይሁን ባትሪ ቻርጅ የማድረግ አገልግሎትም ይሁን ሊሰጡ የሚችሉ ስታንድ ባይ የሆነ የሰርቪስ ሴንተር ሊኖረን ይገባል። ሌላኛው እንግዲህ ይህንን ፈጥኖ ሌሎች ሰዎችም እንዲጠቀሙ ለማድረግ ተመጣጣኝ ዋጋ ህዝቡ ሊገዛው የሚችለው አትሊስት መካከለኛ ገቢ ያለው ህዝብ ሊገዛ የሚችለው አይነት መሆን አለበት። አንዱ እኔ ጥርጣሬ የሆነ መንግስት ይሄንን የተወሰኑ ፓስቶችን አንስቷቸዋል፣ ግን ሪሊ ያ ታክስ መኪኖቹ ላይ ሪፍሌክትድ የሆነ አይደለም። ለኖርማል መኪና እንደምናየው 5 ሚሊዮን 6 ሚሊዮን ስሉ ሰማለው እና መንግስት ከሸማቹ ከተሳተቀጣሚ የሚጠቀምበትን መንገድ ማሰብ አለበት።
ካርዲናል ኢንዱስትሪስ የሚገነባቸው የኤሌክትሪክ መኪኖች የኃይል መሙያ ጣቢያዎች ብዛት በአራት ዓመታት ውስጥ 1000 ለማድረስ ማቀዱን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። የዩናይትድ ስቴትስ ባለስልጣናት በቻይና ለስለላ ስራ የተለቀቀ ነው ያሉት ፊኛ ከሰማይ ተመቶ በተጣለ በሳምንት ባልሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል መነሻቸው ያልታወቀ 3 ሌሎች በራሪ አካላትን መቶ ከሰማይ አውርዷል። የቻይና ባለስልጣናት በበኩላቸው ተመተው የወደቁት አዳዲሶቹ በራሪ አካላት የነርሱ መሆናቸውን ባይናገሩም ዩናይትድ ስቴትስ ለሁኔታው የተጋነነ ምላሽ ነው የሰጠችው ባይ ናቸው። ዋሽንግተን በአንጻሩ ገና አጥጋቢ መልስ ፍለጋ ላይ ብትሆንም አንድ ነገር ግን ግልጽ ሆኗል። የሁለቱ ሀገር ግንኙነት ዝቅ ባለ ደረጃ ላይ ይገኛል። የአሜሪካ ድምጿ አኒታ ፓውል በዚህ ዙሪያ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል።
የዩናይትድ ስቴትስ ጦር ባለፉት ጥቂት ቀናት ውስጥ ከሰማይ መጥቶ የጣላቸውን ምንነታቸው ያልታወቀ 3 በራሪ ነገሮችን አስመልክቶ በርካታ ጥያቄዎች እየተነሱ ነው። ይሁንና የዋይት ሀውስ ግን በእርግጠኝነት ሊል የሚችለው አንድ ነገር አለ።
There is no indication of aliens or terrestrial activity with these.
እነዚህን በቅርቡ ከሰማይ ተመተው ወደ ምድር የተጣሉትን በተመለከተ ምንም አይነት ባዕድ ወይም ከምድራችን ውጪ የሆነ አካል እንቅስቃሴ የሚያመላክት ነገር የለም። ያንን የአሜሪካ ሕዝብ እንዲረዳው እንፈልጋለን። ሁላችሁም እንደምታውቁት ይህንን መግለጽ ለኛ አስፈላጊ ጉዳይ ነው።
ይህ በእንዲህ እንዳለም ታዲያ የዋይት ሀውስ ባለስልጣናት ጦር ሰራዊቱ ለምን እነኚህን በራሪ ነገሮች በብዛት አገኘ ስለሚለው አንድ ንድፈ ሐሳብ አቅርበዋል። ምክንያቱም እነኚህ ነገሮች እየፈለጉ የነበሩ በመሆናቸው ነው።
If you set the parameters in such a way that to look for a certain something,
አንዳች የሆነ ነገር ለመፈለግ የሚያስችሉ መለኪያዎችን በፈቀድነው መንገድ ካዘጋጀን የሆነ ነገር ማግኘታችን አይቀርም።
ባለፈው አርብ በዩናይትድ ስቴትስ ምስራቃዊ የባህር ዳርቻ ቻይና ለስለላ ስራ የላከችው ነው የተባለ ፊኛ ተመቶ በተጣለ አንድ ሳምንት ባልሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል አላስካ ላይ አንድ ያልታወቀ በራሪ አካል መጥቶ ጣለ። በማግስቱ ቅዳሜም ዩናይትድ ስቴትስ ዩኮን ግዛት ሰማይ ላይ የታየ በራሪ ነገር መታ ለማውረድ ከካናዳ ጦር ጋር ተባበረች። እናም እሁድ ደግሞ 3ኛውን ሁሮን ሐይቅ አቅራቢያ ከሰማይ መታ ጣለች። ይሁን እንጂ ኪርቢ ግን ሰዎች በዚህ መደናገጥ የለባቸውም ነው የሚሉት።
እነዚህ አሁን በቅርቡ የታዩት ነገሮች መሬት ላይ ባሉ ሰዎች ላይ ሊያደርሱ የሚችሉት ጉዳትን አስመልክቶ ምንም አይነት ቀጥተኛ ስጋት የሚደቅን ነገር አላገኝንም። ምንነታቸውንና ለምን ዓላማ የታሰቡ ናቸው የሚለውን ለማረጋገጥ ልዩ ትኩረት አድርገን በመከታተል ላይ እንገኛለን።
ትላንት ሰኞ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን የሌለ አስደሳች ስሜት ለመቀስቀስ የተደረገ ባሉት እርምጃ ዋሽንግተንን ከሰዋል። በቅርቡ የታዩት 3 በራሪ ነገሮች የቻይና ስለመሆናቸው የተናገሩት ባይኖርም ዋሽንግተን ላይ ግን የተቃውሞ ክስ ማቅረባቸው አልቀረም።
The U.S.'s abuse of force, overreaction, and escalation of the situation goes against the spirit.
የዩናይትድ ስቴትስ ያላግባብ ኃይል በመጠቀም ከመጠን በላይ የሆነ ምላሽ በመስጠትና ሁኔታዎችን በማባባስ ከዓለም አቀፍ ሕግ መንፈስና ከዓለም አቀፍ አሰራር ጋር የተቃረነ ነው። አሁን በማጋነንና ሁኔታውን ይበልጥ በማባባስ ይህንን እንደ ሰበብ በመጠቀም የቻይና ተቋማትና ድርጅቶች ላይ በሕገ ወጥ መንገድ እቀባ ለመጣል እየተጠቀሙበት ነው። እናም ቻይና ይህንን በጽኑ ትቃወማለች።
ፕሬዚዳንት ጆ ባይደን ከቻይናው አቻቸው ዢ ጂንፒንግ ጋር ለመነጋገር ለጊዜው ምንም አይነት እቅድ እንደሌላቸው ዋይት ሀውስ አስታውቋል። የዓለም አቀፍ ጉዳዮች ተንታኟ ኤሚሊ ሃርዲንግ በበኩላቸው ከቤጂንግ ጋር የተፈጠረው ውጥረት ለዋሽንግተን ከባድ ጥያቄዎችን ያስነሳል ነው የሚሉት።
እንደሚመስለኝ ወደ ቤጂንግ የተላከው መልእክት ያውልህ፣ ልብ በል፣ አግኝተንሃል፣ ምን እያሰብክ እንደሆነ እናውቃለን፣ የምታደርገውን አቁም የሚል ነው። አሁን ለዩናይትድ ስቴትስ የመከላከያ ሚኒስቴር መቅረብ ያለበት የተሻለ የሚሆነው ጥያቄ እንዲህ ያሉ ነገሮችን የመቅጠሚያው መንገድ ምንድን ነው? ድንገት እነኚህን ተንሳፋፊ ነገሮች በሰሜናዊ የዩናይትድ ስቴትስ አየር ክልል ሲንሳፈፉ አገኘን። እናም በአየር ክልላችን ሲንሳፈፉ ያገኘናቸውን ነገሮች በሙሉ እያንዳንዳቸውን ተኩሰን ለማውረድ እንሞክራለን ወይስ ለብሔራዊ ደህንነታችን ስጋት መሆን አለመሆናቸውን ለመወሰን የሚያስችል የተሻለ መንገድ እንፈልጋለን።
ተንታኛው አክለውም በበይነ መረብ የሚተላለፉት የሴራ ወይም ሰዎች የፈጠሯቸው ሐሳቦች ሌላ ስጋት ይፈጥራሉ ባይ ናቸው።
When we have so little information out in the public, it's very easy for misinformation, disinformation.
በህዝቡ ዘንድ በጣም ትንሽ መረጃ ሲኖር አሳሳች አለያም ጥርጣሬና ስጋት ለማንገስ የሚውጠነጠኑ ወሬዎችና የመላምት ሐሳቦችን ማሰራጨት በጣም ቀላል ይሆናል። ባለፈው ሳምንት መገባደጃ ላይ በኢንተርኔት አማካይነት የተሰራጩ በጨዋታ ስሜት ብቻ የታሰቡ ቀልዶች ነበሩ። በተመሳሳይ ግን ስለማያውቁት ነገር እንደሚያውቁ አድርጎ መናገር ወይም የመላምት ሐሳቦችን አለያም የተዛባ መረጃ ሆን ብሎ ማሰራጨት ደግሞ ተገቢ አይደለም።
አሁን ያልተመለሰው ጥያቄ መርማሪዎቹ ስለበራሪ ነገሮቹ ምንነት ምን ተረዱ? ቀጣዩስ ምንድነው የሚለው ነው።
ወደ ተከታዩ ስናልፍ በአጫቃጫቂው የድንበር አካባቢ በማህበረሰቦች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን ተከትሎ ኬንያ ግዛቴን ልትወስድ ሞክራለች ስትል ደቡብ ሱዳን ወንጅላለች። የአሜሪካ ድምጽን ዘገባ ቆንጅታዬ ታቀርባለች።
የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ረፍት ላይ የሚገኙትን የፓርላማውን አባላት ጠርተው በደቡብ ሱዳንና በኬንያ መካከል እየተጋጋለ ስላለው የድንበር ውጥረት እንነጋገር ሲሉ የፓርላማ አባላት እየተወተወቱ ናቸው። ናኮዶክ በመትባለውና ኬንያ የነዳጅ ሀብት ካገኘችበት አካባቢ ጥቂት ኪሎ ሜትር ርቀት ላይ በመትገኘው ከተማ ውስጥ እንዲሁም በአካባቢዋ ባለፈው ሳምንት ውጊያ ተካሂዷል። ደቡብ ሱዳን ካፖታ የተባለችው ወረዳ ውስጥ የምትገኘውን ናኮዶክ ከተማን የኬንያ ወታደሮች ሊቆጣጠሯት ሞክረዋል በማለት ክስ አሰምታለች። አብዱላ አንጀሎ ሉኬኖ የወረዳዋ ኮሚሽነር ናቸው።
ሰው እርስ በርሱ መዋጋት ጀመረ። በኬንያ በኩል 8 ሰዎች ተገድለዋል ተብሏል። እኔ ግን አስክሬኖቹን አላየሁም። አሁን ሁኔታው ተረጋግቷል።
የወረዳው አስተዳዳሪ አስከትለውም የደቡብ ሱዳን መንግስት ኬንያውያኑን ወደ ሀገራቸው እንዲመልስና ነዋሪዎቹ እንዲረጋጉ እንዲያደርግ አሳስበዋል። እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ኬንያና በወቅቱ ደቡባዊ ሱዳን ይባል የነበረው አካባቢ ገዢ ፓርቲ የሱዳን ነጻ አውጪ ንቅናቄ ናዳፓል ላይ ወሰኑ ላይ የሚካሄደውን የሰዎች የሸቀጥና የአገልግሎት እንቅስቃሴ የሚከታተል ጊዜያዊ የድንበር ጥበቃ ለማቋቋም ስምምነት ተፈራርመው ነበር። ቪኦኤ ባገኘው የስምምነቱ ሰነድ መሰረት ታዲያ ስብሰባው የሁለቱም ወገኖች ተወካዮች በተገኙበት የተካሄደው ናይሮቢ ላይ ነበረ። የደቡብ ሱዳን ፓርላማ አባል የሆኑት ጆል ኖምኔክ እንደሚሉት ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ከሱዳን ጋር ተለያይታ ነጻ ሀገር ሆና ከተመሰረተች ወዲህ ስምምነቱን ተግባራዊ የሚያደርገው ሕግ ስላልተደነገገ በአሁኑ ወቅት ስምምነቱ ትርጉም የለውም።
ስምምነት ቢኖርም እንኳን የህዝቡ ተወካይ የሆነው ፓርላማው ይሁንታ ካልሰጠው በስተቀር ተግባራዊ ሊሆን አይችልም።
የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ባለፈው ሳምንት ሐሙስ ልዩ አማካሪያቸውን ወደ ናይሮቢ የላኩ ሲሆን በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ የወሰዱት እርምጃ ተደርጎ ታይቷል። ኬንያም ረቡዕ ዕለት ፕሬዝዳንት ዊሊያም ሩቶ ለፕሬዝዳንት ኪር የላኩትን መልእክት አስይዛ የካቢኔ ጸሐፊዋን ሞሰስ ኩሪያን ወደ ጁባ ልካቸዋለች። የደቡብ ሱዳን የውጭ ጉዳይ ሚኒስትር ማይሊክ አይ ደንግ መንግስታቸው በሁለቱ ሀገሮች መካከል የተፈጠረው ውጥረት በዲፕሎማሲያዊ መንገድ ይፈታል ብሎ ተስፋ እንደሚያደርግ ተናግረዋል። ፕሬዝዳንት ኪር ረፍት ላይ ያለውን ፓርላማ ወደ ስራ እንዲመለስና በጉዳዩ ላይ እንዲወያይ እንዲያደርጉ ብርቱ ግፊት እየተደረገባቸው ነው። ቦርድ ጆሴፍ አጋው በደቡብ ሱዳን ተቃዋሚ ህብረት አባል የሆነው የብሔራዊ ዲሞክራሲያዊ ንቅናቄ ተወካይ የፓርላማ አባል ሲሆኑ ፕሬዝዳንቱ ምክር ቤቱ ተሰብስቦ እንዲነጋገርበት የሚያስፈልግ መሆኑን ሊገነዘቡ ይገባል ብለዋል። በሌላ በኩል የሀገሪቱ ባለስልጣናት ደቡብ ሱዳን ቅንጣት መሬት አትሰጥም እያሉ ናቸው። አንዱ ምክትል የውጭ ጉዳይ ሚኒስትሩ ዳው ደንግ ዳው ናቸው፣ እንዲህ ይላሉ።
ሳውዝ ሱዳን will never leave an inch to another country. ሳውዝ ሱዳን is called a country
because ደቡብ ሱዳን ቅንጣት መሬት ለሌላ ሀገር አትሰጥም። ደቡብ ሱዳን እንደ ሀገር የምትታወቅበት ግዛትና ህዝብ አላት። ወጣቶቹንም ተረጋጉ፣ ትዕግስት ይኑራችሁ፣
ሀገራችሁ አስፈላጊውን ሁሉ እያደረገች ነው እንላቸዋለን።
በአጎራባች ሀገሮች በተለይም በኬንያና በዩጋንዳ የተጣሱብን በርካታ ግዛቶች አሉ ያሉት ምክትል ሚኒስትሩ፣ የድንበር ኮሚሽኑ ጉዳዩን ለመፍታት ከሁለቱ ሀገሮች ጋር እየሰራ ነው ብለዋል።
ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዲጂታል ቴክኖሎጂዎች የምጣኔ እድገትን የማፋጠን ግልጽነትንና የመረጃ ተደራሽነትን የማሳደግና ብሎም ሰላምና ደህንነትን የማረጋገጥ አቅም አላቸው። በአንጻሩ አፋኝ መንግስታት ህዝብን ለመቆጣጠር በሚያደርጉት ጥረት የሐሳብ ልዩነቶችንና የመረጃ ፍሰትን ለመገደብ፣ የሐሰት መረጃዎችን ለማሰራጨትና ተቃዋሚዎቻቸውን ለመከታተል እንዲሁም ሳንሱር ለማድረግ በሚያደርጉት ጥረት የመብት ጥሰት ሊፈጽሙባቸውና ሊበድሏቸው ይችላሉ ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ለዚህም ነው እንደ አውሮፓውያን የዘመን አቆጣጠር በ2011 ዓ.ም በኔዘርላንድስ የውጭ ጉዳይ ሚኒስትር አነሳሽነት የኢንተርኔት አገልግሎት ነጻነትን የሚያሳካ ጥምረት የተመሰረተው ያለው ርዕሰ አንቀጽ ዛሬ ያ ጥምረት በአምስት አህጉራት 35 አባላት አሉት ይላል። በማያያዝም የኢንተርኔት ነጻነት ጥምረት የተባለው ይህ ስብስብ በተለይም በኢንተርኔትና በዲጂታል አገልግሎቱ መስክ ለሰብአዊ መብቶች መከበር የምንሰጠውን ድጋፍ ለማረጋገጥና ለማራመድ ተግባር ላይ የዋለ ብቸኛ የዓለም አገሮች ጥምረት ቡድን ነው ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትን ያወሳል።
ዓላማው የኢንተርኔት አገልግሎት ማንም ሊገለገልበት እንደሚችል እንዳመቺ፣ ደህንነቱ እንደተጠበቀና አስተማማኝ የሆነ ዓለም አቀፍ አውታር መረብነቱ የሰጠው ተስፋ እንዲጠበቅና ብሎም ሰዎች ከኢንተርኔት መስመር ውጪ ባለው ሕይወታቸው ያላቸውን የሰብአዊ መብት የኢንተርኔት አገልግሎት በሚያገኙበት መስመር እንዲጠበቅ ወይንም እንዲረጋገጥላቸው ማድረግ ነው።
ርዕሰ አንቀጹ በመቀጠልም በያዝነው ዓመት የጥምረቱን አመራር ኃላፊነት የተረከበችው ዩናይትድ ስቴትስ ቡድኑ ከተቋቋመበት ከ2011 ዓ.ም ወዲህ ለመጀመሪያ ጊዜ የሊቀመንበርነት ስፍራ መያዟን፣ ጥምረቱ የሰጠውን የኢንተርኔት ተስፋ በማሳካቱና ጉዳቶቹንም በማቃለሉ ረገድ የበለጠ ውጤታማ በማድረግ ስራ ላይ እናተኩራለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል።
First, we'll stay focused on the coalition's core mission of protecting fundamental freedoms, including through
በመጀመሪያ መሰል አመለካከት ከሚያራምዱ መንግስታት፣ የሲቪል ማህበረሰብ ቡድኖች፣ የቴክኖሎጂ ኩባንያዎችና ዜጎች ጋር በመሆን የኢንተርኔት አገልግሎት ተደራሽነትን በማረጋገጥና የአገልግሎቱን መስተጓጎል በመከላከል መሰረታዊውን የነጻነት መብቶች በማስጠበቅ ልዩ ተልእኮ ላይ እናተኩራለን።
በሁለተኛም ደረጃ የዲጂታል ቴክኖሎጂዎችን አላግባብ መጠቀም የሚያስከትለውን ጫና የመቋቋም አቅም እንገነባለን ያሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰብአዊ መብቶችን የሚያስጠብቁ መንገዶች መኖራቸውን የሚያረጋግጡ እርምጃዎችን መውሰድ ይችላሉ ማለታቸውንም ርዕሰ አንቀጹ አውስቷል።
Third, we'll work to shape the norms and rules around emerging technologies, such as the responsible.
በሶስተኛ ደረጃ በሰው ልጆች ይሰሩ የነበሩ ስራዎችን ሰውን ተክተው እንደሚሰሩ ማሽኖች የመሳሰሉት እየመጡ ያሉትን አዳዲስ ቴክኖሎጂዎችንም ሆነ ቀደም ሲል ጥቅም ላይ የዋለውን አሰራር የሚደነግጉ ደንቦች ለመቅረጽ ተግተን እንሰራለን። በአራተኛ ደረጃ ደግሞ የዲጂታል ቴክኖሎጂ በተለይም ሴቶችና ልጃገረዶችን፣ የተመሳሳይ ጾታ አፍቃሪዎችን ያካተተ፣ የጎሳ የዘርና የሃይማኖት ልዩነት ያላደረገ እንዲሁም የአካል ጉዳተኞችንና ሌሎች የተገለሉ ቡድኖችን ሁሉ ያካተተ አሰራር ማጠናከርና ደህንነቱ መጠበቁን የማጠናከር ስራችንን እንቀጥላለን።
ኢንተርኔት ከተፈጠረበት ጊዜ አንስቶ ለመጀመሪያ ጊዜ መጻኢ ዕድሉን መወሰን ከምንችልበት ስፍራ ላይ ራሳችንን አግኝተነዋል። ሁላችንም ሁኔታው በሚጠይቀው አስቸኳይና ዓላማውንም በሚያሳካ መንገድ እንሰራለን። ምክንያቱም የኢንተርኔትን የወደፊት ዕጣ ከእሴቶቻችን ጋር በሚያስማማ መልኩ ካልቀረጽን የሚወስኑልን ፈላጭ ቆራጭ አገሮች ይሆናሉ ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ አሊያም በዋትሳፕ ቁጥራችን 202-251-3505 በማለት ከፊት የመደመር ምልክትና አንድ አስቀድማችሁ በድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ለምሽቱ ያዘጋጀናቸውን በዚሁ አጠናቀናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ። Thank you.